ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተውን በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ የወጣት ክንፍ ድርጅት ኢሕአወዲ ትግል ላይ ያተኮረውን መጽሐፍ ትረካ ክፍል 13 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በሸና ቸ ሞቱ በሸናቸ ሞቱ ተረት ተረት ከባለ ብረት ሊያጠጣን የባወተት በሸናቸ የዚያ ትውልድን ገል እውነቱን የፋቅን ጥቁር በመለቅለቅ ደፋፍነን ብንጓዝ አቁም በመደበቅ ፍትካል አገኘን እንኳንስ የሰው ደም የውሻም ደም አይደርቅ በሸናቸ አው ቀን ቀኑንም ጥሎት መፋረዱ ላይ ቀር አቁሞ ከችሎት ዛሬ ደከመ ቢለማመጥ የጠገበ ወጥ ቢረክ ጊዜውስ ዳል እንጂ ከአቁም አይመለጥ በሸናቸ ሞቱ ተረት ተረት ከባለ ብረት ምን አይነት ተረት ነው ትውልድን የሚያረክስ ትውልድን የሚያወርድ እንኳንስ በሚወሰን አልተባለም በደርግ ደም የተነከረን እጅን የሳሙ በቸበሸሞቱ እያሉ መተረት ምንድን ነው ጥቅሙ የግማሽ ሚሊዮን ህዝብ ህይወት የረገፈው እውን ኮሎኔልዬ በሁለቱ ፊደላት በቸሸ ምክንያት ነው ለሁለቱ ፊደላት ለቸሸ ተብሎ ሰው ጎዳና አይጣላል በጥይት ተገሎ ተረት ተረት ከባለ ብረት ሊያጠጡን የባቦተት ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው ቸና ሸን ፊደላት ኢሕአፓ ሰርቆት ነው አልያም ያጣድፍ የነበር የዚያን ትውልድ ሞት ከደርግ ግጅ ፈልቅቆ ሜሶን ደብቆት ተረት ተረት ከባለ ብረት ሊያጠጡን የባወተት ለቸናሽ አልሞትንም እምብኝ ብለን እንጂ የፊዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር እምብኝ ብለን እንጂ ለስልጣን ለወንበር ማፈራረስ አገር ኢትዮጵያን መቸርቸር ለቸናሽ አልሞትንም መስዋዕትነትን ደፍረን ወሰን ነው ጥፍራችን ሲነቀል አምቀን ይቻልነው ወፌላራ ገብተን የተበጣጠስን የተተለተልነው የህዝብ ልጆች አካል ለጅብ የተጣለው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው ከደርግ ጽፈት ቤት ማከላዊና ከርቸል ያለም በቃኝ የተንጠለጠልነው እውን እርሶ እንዳሉት በቸሸ ምክንያት ነው ጋስተር ከፍቶብን ጨው ተነስንሶብን የተቀጣጠል ነው ለቸለሸ ሳይሆን የመሬት ላራሽ የዝባይ መንግስት የብሔረሰብ ጥያቄ አንግበን ነው ክብር ኮረኔሌ ዛሬ የጨበጡት በትረ መንግስቶ የተቀመጡበት ከእኛ ትውልድ አካል ጥፍርና ስጋ ቆዳ ደም አለበት ለቸናሸ ብለን አልተንጠለጠልንም ህይወት አልከፈልንም መስዋዕትነትን ደፍረን የወሰን ነው ጥፍራችን ሲነቀል አምቀን ይቻል ነው ወፌላላ ገብተን የተተለጠልነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምብኝ ብለን እንጂ የፊውዳልን ስርዓት እምብኝ ብለን እንጂ ለፋሽስት መገዛ እምብኝ ብለን እንጂ ለዘረኛ ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር ለቸናሽ ብለን ህይወት ካልከፈልን ስደት አልገባ
ለቸ ለሸሞቱ ያሉት ያን ብርቅዬን ትውልድ የሱ ቀን ሲመጣ ያነሱታል በግድ እስከዚያ ድረስ ግን ኮሎኔል አብይዬ ጠቅላይ ሚኒስትሩ ይልቅስ የተደመሩትን ሞልቶ እንዳይፈሱ ሰብስበው ይቋጥሩ እኮ የምድረ ጫቅላው ቤት ሳይቃጠል ቀኑ ሰብሰብ ያድርጉና አጥብቆ ይጫኑ ክደት የበዛበት ክፉ ነው ዘመኑ ይህን ከሃዲ ሞር ለመቀመጫሙት በክብር ይጋብዙና ለግሞ ይጋልቡት ዶክተር አብይዬ በኢህአዴግ የሞት ያንጃው አለቃ እንጂ ያደነጋገሩት እውነተኛው ታሪክ ሁን ለርሶ ጠፍቶት በብቶ ውስጥ ያሉት አው ፕሮፌሰሩ መስሶን የነበሩ በቸናሽ ነበር የተገዳደል ነው እስቲ ብሎ ይመስክሩ ደርግ ጎዳና ረፍርፎ የጥይቱን ዋጋ ደፍሮ የጠየቀው እሁን ቸናሽን ፊደላት ያባ ሰርቆት ነው ዓለም ያጣድፍ የነበረው የዚያን ትውልድ ሞት ከደርግ እጅ ነጥቆት መስሶኑ ደብቆት ለቸናሽ ነው ተረት ተረት ከባለ ብረት ሊያጠጡን የባቦት እኛ የደምጆች ዙሪያ የከበቡት ሶስት አባት ቃይረው መሐላም የሚምሉት አው ያሉ በድምሩ እስቲ በቸናሽ ነበር ህይወት ያረገፍ ነው ብለው ይመስክሩ በቸናሽ ሞቱ በቸናሽ ሞቱ መስዋዕትነትን ደፍረን ወሰን ነው ጥፍራችን ሲነቀል አምቀን ይቻል ነው ወፌላላ ገብተን የተበጣጠስ ነው የተሰለተን ነው የህዝብ ልጆች አካል ለጅብ የተሰጠው የህቶቻችን ጡት በፋሽስት ካድሮች የተቆራረጠው እምብኝ ብለን እንጂ የፊውዳሉን ስርዓት እምብኝ ብለን እንጂ ለፋሽስት መገዛት እምብኝ ብለን እንጂ ለዘረኛው ማደር ኢትዮጵያን መቸርቸር ማፈራረስ አገር ለስልጣን ለወንበር እኛ ለቸናሽ ህይወት አልገበርንም ቤት ንብረት ጥለን ከቶ አልተሰደን ለቸናሽ ሞቱ ይበቃል ተረቱ
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 13 ያን ሁሉ ዘግናኝ ቁስል ሳይ የበለጠ ገና እንደሚጠብቀኝም ተረዳው ባካል ባልበረታም ሞራሌ ግን ከመገብተው በላይ ጠንክሮ ነበር የውስጥ እግሬ ማበጥ ሲጀምር እንደሳት ነደድኩ እጄ ታስሮ ብዙ ስለቆየው ገመዱ የጀናንጓ ሰንጥቆታል መላ ሰውነቴን የመንቀጥቀጥ ስሜት ይሰማኛል። ቁርሴንም ሆነ ምሳዬን ሳልበላ ስለተያዝ ፍርሃብ አነደደኝ። በተለይ የውሃ ጥማቱን አልቻልኩትም። አፌ እንደ ቁርበት ደርቋል። ትንሽ ቆይቼ እዛው ባዶ ወለል ላይ እንደ ሌሎቹ ልጆች ተኛው። ገና ክፍል ውስጥ እንደገባው ወለል ላይ መዘርጋቴን ትቼ የውስጥ እግሬን ወለሉ ወይም ግድግዳው ላይ መቀጥቀጥ ነበረብኝ። ያንን ደግሞ ሰለሞን ደጋግሞ ነግሮኝ ነበር። ሁለቱም እጄ የተጠመለመለ ስለነበር ልሞክረው አልቻልኩም። ህመም ቢኖርም ይቀንስልኝ ነበር። ያም ሆኖ ገና አረፈደም በሚል ስሜት የተቻለኝን ያህል ለመንቀሳቀስ የሞከርኩት በማግስቱ ነበር። በዚያው ዕለት ምሽት ላይ አንድ ወታደር ለሁላችንም የማይበቃ ምግብ ወለል ላይ እንደ ውሻ በትኖልን ሄደ። ሰለሞን እንደምንም ብሎ ጥቂት አጎረሰኝ። በጣም ቢርበኝም ከጥቂት ጉርሻ በላይ ልበላ አልቻልኩም። አንድ ጊዜ በበረኪና ላስቲክ ውሃ ጠጥቻለሁ። ያን ቀን ምሽት ላይ ሌሎች ክፉኛ የተቀጠቀጡ ልጆች መጡ። ውሃ ውሃ እንዳሉ ለሊቱ ነጋ። እንቅልፍ ባይኔ ሳይዞር ወባ እንደያዘው ሰው ስንቀጠቀጥ አደርኩ። ሊነጋጋ ሲል ትንሽ እንቅልፍ እንደወሰደኝ ለሽንት ውጡ ተብሎ ወጣል። ከትላንቱ የበለጠ ህመሙ በረታብኝ። ወደ ሽንት ቤት ስንሄድ ነበር ብዙዎቹ ልጆች ጭራሽ ካየሁት በላይ የተጎዱ መሆናቸውን ያወቅኩት። ያ ብርታት ሆኖኝ እንደ ልጅ ደግፌ ሽንት ቤት ደርሰን ተመለስ። ምግብና ውሃ በአግባቡ አይሰጥም ማለት ነው? ምግብ እንኳን የታሰርክለት የምሳ ሰዓት አልፎ ሊሆን ስለሚችል ላይኖር ይችላል ስለው ከት ብሎ ሳቀና ደርግ ጽህፈት ቤት ምግብና ውሃ ክልክል መሆኑን ነገረኝ። ማመን አቃተኝ። ምግብና ውሃ ከተከለከለ ትንሣኤ ራሱ እንዴት በረሃብ እዚያው ሳይሞት ቀረ የሚል ሐሳብ ሁሉ መጣብኝ። ስለ ደርግ ጽህፈት ቤት አታውቅም ማለት ነው? ይህን ሁሉ ዓመትም አልሰማህም ማለት ነው? በመጀመሪያ የደርግ እስር ቤት ማለት ቤርሙዳ ማለት ነው። ማንም ሰው ልጄ ወይም ዘመዴ ታስሯል ብሎ መጠየቅ የማይችልበት ቤት ነበር። ውሃም ሆነ ምግብ አይሰጥም። እንዳትረሳ፣ እኔም ማወራልህ ስለ 1970 ዓመተ ምህረት መስከረም ወር ነው። ውሃና ምግብ ከሌለ እንዴት በሕይወት ቆያችሁ አትለኝም? ምግብም ሆነ ውሃ መንግሥት አይሰጥም። ሆኖም ወታደሮች በራሳቸው ተነሳሽነት ከምግብ ቤታቸው የተረፈውን ያመጡልናል። የሚያጥመጡበት ዕቃ ትሪ ነገር ከሆነ ወለሉ ላይ አፍሰውት ይሄዳሉ። በፌስታል ዐይነት ካመጡልን ግን ከነላስቲኩ ጥለውት ይሄዳሉ። የብዙዎቻችን እጅ የተጎዳ ስለነበር ከመሬት ላይ አፍሰን ለመብላት እንዴት እንደምንቸገር የሚገባህ ይመስለኛል። ያም ሆኖ ቢያንስ የአንድ ሰው እጅ ደህና ስለሚሆን እግሩ ቢቆስልም እየተንፏቀቀ በመዞር ያጎርሳል። ምግብ ውስጥ የማይገኝ ነገር የለም። እንደለመድከው ታጋንናለህ ስለምትለኝ ልለፈው። ውሃ ደግሞ በቆሻሻ ባሊ ያመጡና ከቁራጭ የበረኪና ላስቲክ ጋር ይሰጡናል። ባሊውን በትንሽ ደቂቃ ውስጥ ተመልሰው መጥተው ይወስዱታል። አንዳንዴ ሁላችንም ጠጥተን ሳንጨርስ መልሱ ይሉናል። ካዘኑልን የሽንት በርሜል ውስጥ ገልብጠው ይወስዱታል። ያልጠጣ ሰው ካለ ከሽንት በርሜል ውስጥ በእጁ እየጨለፈ ይጠጣል። ጠዋትና ማታ ለሽንት ቤት ቢያስወጡንም በአብዛኛው የምንጠቀመው ጥግ ላይ በተቀመጠ ጉርድ በርሜል ውስጥ ነበር። ሽታው በሽተኛ ያደርጋል። ሆኖም የብዙዎች ልጆች ቁስል ከዚያ የበለጠ ስለሚሸት የሽንቱ ሽታ የተሻለ ነበር። ያግቢ ቋሚ ህጎች ነበሩት። ማንኛውም እስረኛ ጸጉሩን እንዲላጭ፣ ምንም አይነት ጽሑፍ እንዳይገባ፣ ማንም ዘመድ እስረኛ እንዳይጎበኝ፣ በወር አንድ ጊዜ ገላ መታጠብ፣ ምርመራውን ያልጨረሰ ሰው ሲታመም እንዳይታከም፣ በቀን 30 ደቂቃ ፀሐይ መሞቅ። እነዚህ ነበሩ የእስር ቤቱ ህጎች። ከደርግ ተፈጥሮ አንፃር ህጎቹ ፍትሃዊ ናቸው ብዬ አምን ነበር። ሆኖም እኔ በነበርኩበት ወቅት አንዱም ህግ አልተፈጸመም። ጭራሽ ክልክል ነው ያልተባለ ነገር ተከልክሏል። ለምሳሌ ምግብና ውሃ ክልክል ነበር። ህጉን ያወጣው ሻምበል ብርሃኑ ከበደ ነበር አሉ። እዚያው እያለሁ የደርግ ጽህፈት ቤት የምርመራ ኃላፊ ነበር። የሚገርመው ከአንድ ዓመት በኋላ ሻምበሉ ራሱ እዛው እስር ቤት ታስሮ ነበር። አብሮት ታስሮ የነበረ አንድ ልጅ ነው የነገረኝ። ሻምበሉ ውሃ በጣም ጠምቶት ምን አለ ውሃ እንኳን እንደ ልብ ቢሰጡን ሲል ነበር አሉ። ጉድጓድ ስትቆፍር በጥልቀት አትቆፍር፣ ምናልባት አንተው ልትገባበት ትችላለህና እንዲል የሀበሻ ይሁን የፈረንጅ አባባል። ሻምበሉ ከደርግ የምርመራ ክፍል በተጨማሪ ራሱ ያቋቋመው ሌላ የምስጢር እስር ቤት ነበር አሉ። ምናልባት አሁን የደህንነቶች ግቢ የሚባለው ኮተቤ ሳትደርስ የሚገኘው የቀድሞው የራስ አስራተ ካሳ መኖሪያ ቤት ሳይሆን አይቀርም። በ1971 ዓ.ም እዚያ ወስደው በሽቦ አንቀው ነው የገደሉት አሉ። እንደተወራው ሻምበሉ አባል የነበረበት የደርግ አጋር ድርጅት ወዝሊግ የሚባለው ነበር። እናም የድርጅቱ ተራ ስለደረሰ ዋና ዋናዎቹን መሪዎች በፕላስቲክ ገመድ እያነቁ ገደሏቸው ይባላል። ከሟቾቹ አንዱ ይኸው የደርግ የምርመራ ሹም ነበር። ምንድን ነው የምትነግረኝ? ደርግ እኮ እብዱሻ ማለት ነው። እብዱሻ መጀመሪያ የአካባቢውን ሰው ነው የሚነክሰው። ከዚያ ቀጥሎ ጎረቤቶቹን ይተናኮላል። በመጨረሻ የራሱን ገላ ይቦጭቃል። ደርግም በመጀመሪያ ንጉሱንና ባለስልጣኖቹን ያለ ፍርድ ገደለ። ከዚያ በኋላ አገር ምድሩን ቦጫጨቀ። በመጨረሻ ቀን ከሌሊት ሲዋጉና ሲያዋጉ የነበሩትን ምርጥ ጀነራሎቹን በላ። ራስን መቦጫጨቅ ማለት ይሄው ነው። ከፈለክም እብዱሻ ልትለው ትችላለህ። የደርግ አጋር ድርጅት አባላት ሕይወታቸውን ያጡት ይህን የደርግ ተፈጥሮ ባለማወቃቸው ነበር። በታሰርኩ በማግስቱ ጧት 3 ሰዓት አካባቢ ሁለት ልጆች ተጠራን። ከኔ የበለጠ እግሩ የተጎዳ ስለነበር እሱን ያቅሜን ያህል ደግፌው በአንድ ወታደር ታጅበን ወደ ምርመራ ክፍል ሄድ። እኔን መሰለ ሲወስደን፣ ያኛውን ልጅ ደግሞ ካሳውን ተረከበው። ዶማው መሰለ ቢሮ ውስጥ ጉብ ብሏል። ቀደም ብሎ ስሜን፣ አድራሻዬን፣ ወዘተ የመዘገበበትን ወረቀት እያነበበ ነበር የደረስኩት። አጠገቡ የተያዘብኝ የፓርቲያችን የዴሞክራሲያ ጋዜጦችና ምንነቷን ያላወቅኳት ወረቀት ተቀምጠዋል። የታሰርኩለት የቢሮው ጠረጴዛ ስር የወረወርኩት የፓርቲው ፋይሎች ተገኝቶ ሊሆን ይችላል ብዬ በመስጋት ዓይኔን አማተርኩ። ፊት ለፊት የሚታይ ነገር አልነበረም። ክፍሉና ጠረጴዛው እንደ ትላንቱ አልነበረም። ወረቀቶች በስርዓት ተስተካክለው ተቀምጠዋል። በወለሉ ላይ ተዝረክርከው የነበሩ ሌሎች ፋይሎችና ወረቀቶችም እንደዚሁ ተሰብስበዋል። ምናልባት የጽዳት ሰራተኞች በጧት ገብተው ቢሮውን አጽድተውታል ብዬ ገመትኩ። ይህ ከሆነ ደግሞ አምልጫለሁ ማለት ነው። ያም ሆኖ መሰለ ወረቀቶቹን ቢያገኛቸውም እጭ ከፍንጭ ስላል ያዘኝ አላምንለትም ነበር። እሺ አሰብክበት አለኝ መሰለ ትንሽ ቆይቶ። ምኑን? አሁንም አታምንም? አለና ሁለቱን የኛም ጋዜጦች ባንድ እጁ ያችን በእጅ ተጻፈች ወረቀት ደግሞ በሌላኛው እጁ ከፍ አርጎ አንተን ለመግደል እነዚህ ማስረጃዎች ይበቃሉ አለኝ። በማስረጃ የሚገድል ይመስል መልስ አልሰጠሁትም። የአባነትህን የሚያውቅ ሰው ከማምጣቴ በፊት ብትነግረኝ ይሻላል። ከዚያ በኋላ ብታምን እንኳ አልለቅህም፣ እገልሃለሁ አለኝ ቡትቶ ገራፊ። ሞትን ከልቤ እንደምፈልገው ማን በነገረው? ከጋዜጣዎቹ በተጨማሪ የያዛት ቁራጭ ወረቀት ከመታወቂያ ወረቀቴ ጋር ከኪሴ ያገኘኋት አይደለችም። ከአንዱ ጋዜጣ መሃል ተሰክታ የተገኘች መሰለችኝ። ምንነቷን አላወቅኩም። እንዴት ከጋዜጣው ጋር እንደተቀላቀለችም በጭራሽ አላውቅም። እንደ ማስረጃ የያዛት ቁም ነገር ይኖራት ይሆናል የሚል ስጋት ገባኝ። ስለዚህ የምነግረው ነገር በግምትም ቢሆን እሷን ከግንዛቤ ውስጥ በመክተት ሊሆን እንደሚገባ አሰብኩ። የኢህአፓንና የሌሎች ድርጅቶችን ጋዜጣ ከማንበብ ውጭ ምንም የማውቀው ነገር የለም ካልኩት በኋላ ይልቅ እናቴ በጭንቀት እንዳትሞት እዚህ መሆኔን ስልክ ደውለህ ንገርልኝ አልኩት። ትምህርት ቤት የምሰራውን ድራማ ቢጤ ለመሞከርና አቅጣጫውንም ለማሳት ነበር። ከት ብሎ ሳቀ። አንድ ሶስት ደቂቃ ሳይስቅ አልቀረም። ለእናትህ ልንገርልህ? እሺ ማሙሽዬ እነግርልሃለሁ አለኝ። ሳቁን ሲጨርስ ደግሞ እናትህ አፈር ትብላ፣ አይደለም እዚህ መታሰርህንም ሞትህንም እንኳ እናትህ አሰማም ሲለኝ ድራማውን በመቀጠል እንደ ሕፃን ልጅ ለማልቀስ ፈልጌ ነበር። እምባዬ አልመጣለኝ። በእናትህ በገብርኤል ደውልልኝ በማለት ልመና ቢጤ ሌላ ሙከራ አደረግሁ። ሙሉ በሙሉ ባይሳካልኝም የጥርጣሬ መንፈሱን ትንሽ ለዘብ ሳላደርገው አልቀረውም። ስንተኛ ክፍል ነህ ሲለኝ አስረኛ አልኩት። ትማራለህ ሲለኝ ደግሞ ዋሽቼ አዎ አልኩ። ምን አገባው? እድሜን ሲጠይቀኝም ለአቅመ አዳም አልደረስኩም ለማለት 17 አልኩት። ለነገሩ እሱ 7 ዓመት ቢሆነኝ እንኳ አይለቀኝም፣ ድከም ሲለኝ ነው። በመጨረሻ ምን ተወርሶባችኋል አይነት ጥያቄ ሲጠይቀኝ አባቴ ሹፌር ነው አልኩት። ያልጠየቀኝን መመለሴን ልብ አላለውም። ትንሽ ትኩር ብሎ አየኝና አሁን አታድክመኝ፣ የኢህአፓን የቦሌንና የአካባቢውን መዋቅር አባላቱን ከነስማቸውና አድራሻቸው ቁጭ አርጋት አለና ባዶ ወረቀትና እስክሪፕቶ ሰጥቶኝ ክፍሉን ለቆ ወጣ። ይሄ ዝተት የሰው ዝተት ይቀልዳል። 2 ዓመት ቆይቼም ስማቸውን የማላውቀውን የኛን ልጆች ስም ይጠይቀኛል። ቡትቶ፣ የሰው ቡትቶ ደሞ እናትክን ይላል። ባለጌ! ይሄኔ ያ የደርጎቹ ቁንጮ ጌታው እናትክን ሲል ሰምቶት ይሆናል። በእግዚአብሔር በቃ ትንሣኤ፣ በእግዚአብሔር የምስቅበት አንጀት የለኝም። ቁም ነገሩ ላይ አተኩር። እውነቴን እኮ ነው። የእኛን ልጆች ስም ከናድራሻቸው ጻፍ ይለኛል እንዴ? ለማንኛውም አንድ ነገር ብልጭ አለልኝ። የድርጅታችንን አሰራር የሚያውቅ የተያዘ አባል ወይም አንጃ የጠቆመብኝ ከሆነ በምንም አይነት የአባላት ስምና አድራሻ ያውቃል ብሎ ሊነግረው እንደማይችል ገባኝ። ምክንያቱም አሰራራችንን ያንን ለማወቅ አያስችልም መሰለ የእኛን አሰራር ወይ አያውቅም ወይ ፍርሃት ሊደቅብኝ ፈልጓል። ስለዚህ በዚያ ተጽናናው። በመሃል ተመልሶ መጣ። የሰጠኝ ወረቀት ባዶ ነው። ስክሪፕቶውንም ከተቀመጠበት አላነሳሁትም። ወንበሩ ላይ ሳይቀመጥ በጥፊና በቦክስ አጣደፈኝ። ቀድሞውንም አካሌ ደቋል። ራብም አድክሞኛል። እግሬን እንደው ጋት ይተዘጥዘኛል። ሆን ብዬ መሬት ላይ ወድቄ ለጣልኩ። አንድ ሁለቴ ረግጦኝ እንድነሳ አዘዘኝ። ከዚያም እያዳፋ መግረፊያው ክፍል ወሰደኝ። እንደተለመደው በወፌላላ ስልት አስሮኝና እንደ ዶሮ አንጠልጥሎ ጥሎኝ ወጣ። 5 ደቂቃ አካባቢ ቆይቶ የኮቴ ድምፅ ሰማሁ። ገራፊው ነበር። የአባና አያ ዱላ ይወዳል። አሁንም አልበቃሽም ማለት ነው? ኧረ እኔ ምንም አላውቅም። በእናትህ በአባትህ ጋሼ ታወጣለህ? ምኑን ነው እያልከኝ ነው? አለና ያን የጠነባ ጨርቅ አፌ ውስጥ ቀርቅሮ ግርፊያውን ጀመረ። የማል የውስጥ እግሬ ላይ እያነጣጠረ ይቀጠቅጠኝ ገባ። ሞት እንዴት ይናፍቃል! የሰው ልጅ ምን ያህል ጠንካራ ነው! መጠን የሌለው ስቃይ ለምን ሕይወትን ማጥፋት እንደማይችል እስካሁን ይገርመኛል። እጁን ሲደክመው ጨርቁን ካፌ ያወጣና እስ ይለኛል። ከማንበብ ውጭ እኔ ሀብ አይደለሁም ስለው መልሶ ጨርቁን ይጎስርብኛል። እንደገና እህስ ሲለኝ ኧረ እኔ ሀፓ የሚባል አላውቅም። ከ30 ደቂቃ በላይ ሳይቀጠቅጠኝ አይቀርም። ድንገት በሩ ተከፈተ መሰለ ነበር። ሌላ አናርኪስት መጥቷል። እሱን ከሰዓት ታሳይልኛለህ። በነገራችን ላይ አወጣ ብሎ ግራፊን ጠየቀው። አንብብ ያለው ብቻ ነው የሚለው ሲለው መልስ ሳይሰጠው ጥሎን ወጣ። ከተንጠለጠልኩበት አውርዶ ፈታኝና ቀደም አለኝ። እንዴት አድርጌ ልንቀሳቀስ? አንዴ በርግጫ ሲለኝ እንደምንም ተንደፋድፌ ተነሳው። ከዚያ የሲኦል ቤተ ሙከራ ለማምለጥ እያነከስ ባሳር ወደ በሩ ስጠጋ መሬት ላይ የነበረ አንድ ጉማጅ አጠና አላሳልፍ አለኝ። ቀስ ብዬ በእግሬ ገፋ አድርጌ ለማለፍ ስሞክር እርገጠው አለኝ። ግራ ገብቶኝ ቀና ብያየሁትና እንደምንም ብዬ እግሬን አንስቼ እንጨቱ ላይ አሳረፍኩት። ምስማሩ ላይ ብሎ አንባረቀብኝ። ልብ ያላልኩት አጠናው ጫፍ ላይ የተመታ አንድ ምስማር ጫፉ ሾልኮ ወጥቷል። እርገጠው የሚለኝ ያንን ነበር። የሚቀልድ መስሎኝ ተራምጄ ለመሄድ ሞከርኩ። እርገጠው እኮ ነው ምልህ ብሎ እንደገና ጮኸብኝ። የራሱን የገራፊውን እጅ ያዝ አድርጌ እግሬን ምስማሩ ላይ ቀስ ብዬ አስቀመጥኩት። በፍጹም ባልጠረጠርኩበት ሁኔታ ከላይ እግሬን ረገጠኝ። ምስማሩ ጨቅ ብሎ መሃል እግሬ ውስጥ ሲገባ ተሰማኝ። ከእግር ጥፍሬ እስከ ፀጉሬ ልገልጸው የማልችለው ህመም ሲሰማኝ እየጮህ መሬት ላይ ወደቅሁ። ጎንበስ ብሎ እግሬን በእግሩ ተጭኖ በእጁ አጠናውን በመመንጨቅ ምስማሩን አላቀቀልኝ። ፈገግ ብሎ ቆሞ ያየኛል። ተነስና ውጣ ሲለኝ ከየት የመጣ አቅም እንደሆነ ሳላቀው ብድግ ብዬ ያን የጭራቆች ክፍል ለቅቄ ወጣሁ። ፊታቸው ያባበጠ ሁለት ልጆች በካቴና ታስረው ኮሪደር ላይ ቆመዋል። እዛው ኮሪደሩ ጋር እስረኛ ለማመላለስ ቆሞ የነበረ ወታደር ወደ እስር ቤት ይዞኝ እንዲሄድ ተደረገ። አይደረስ የለም፣ በመከራ እያነከስኩ ያንን ኮረኮንች መንገድ ጨርሼ ከእስር ጓዶቼ ጋር ተቀላቀልኩ። እግሬ ውስጥ የተመሰገው ምስማር ቢነቀልም ደም አልወጣኝም። እነ ሰለሞን ደም እንዲወጣ እግሬን በጎንና በጎን እየተጫኑ ደጋግመው ሞከሩ። ህመሙን መቋቋም ስላቃተኝ እንዲተውኝ ለምኜ አስተውኳቸው። መሰለ እንደፎከረው ከሰዓት በኋላ አላስጠራኝም። አዝኖልኝ ወይም ረስቶኝ ሳይሆን በርካታ ልጆች እየታሰሩ በመምጣታቸው ነበር። ሙሉውን ቀን ዘመቻ ላይ የሆኑ ይመስል የግርፊያ ወከባ ላይ ናቸው። በደርግ ጽህፈት ቤት የአንድ ሳምንት ቆይታዬ ብዙ አይቻለሁ። የታሳሪዎች ጽናትና ወደር የሌለው የዓላማ ፍቅር ለማመን ያስቸግራል። እኔ ከመታሰሬ ከወራት በፊት አንዴ አባ ልጅ ሽንት ቤት ጉርጓድ ውስጥ ራሱን ከቶ ሞቷል። ሌላው ጀግና ደግሞ ከመርመራ ክፍል ሲመለስ ቁራጭ መስታወት ሲያገኝ ያደናቀፈው መስሎ ይወድቅና በእጁ ጨብጦ እስር ቤት ይገባል። ምሽት ላይ የእጁን የደም ስር ገዝግዞ ይቆርጥና ጋደም ይላል። ከዚያ ደሙ ፈሶ አልቆ ለሰላለሙ አሸለበ። ምሽት ላይ ይገደሉ ሲወሰዱ መፈክር እያሰሙና እየተሳደቡ የሚሄዱ ልጆች ማየት ብርቅ አልነበረም። በእነዚያ ጨካኞች እጅ ውስጥ ሆነው ለሞት ሲወስዷቸው ድለያፓ እያሉ ሲሄዱ በአይኔ በብረቱ አይቻለሁ። አንድ በእድሜው ገፋ ያለ የኛ ሰው ነበር። በጣም ተገርፏል። የሚልፈሰፈስ ልጅ ሲያይ ከማበረታታት ይልቅ ይቆጣል። ተነስ፣ ተንቀሳቀስ፣ ብርታት የሚመነጨው ከውስጥ ነው፣ ሐሞትህን አታፍስስ እያለ ይቆጣል። የሚገርም ሰው ነው። ከበላዮቻችን አንዱ ሊሆን እንደሚችል ገምተናል። ሊገሉት የወሰዱት ምሽት ፊቱን ወደ እኛ ዞረና አየን። ግራ እጁን ወደ ላይ አንስቶ አይዟችሁ ልጆች አለንና ሌላ ተጨማሪ ነገር ለመናገር ፈልጎ ሳይናገረው ቀረ። ምን አስቦ ይሆን? ይህን ሁሉ አይቼና ሰምቼ ስለነበር በያባነቴ ከቀድሞው በበለጠ ኮርቻለሁ። ይህ የኩራት መንፈሴ እስካሁንም አልጠፋም፣ ወደፊትም አይጠፋም። ከጥቂት ቀን በኋላ እያነከስኩም ቢሆን ከኔ በላይ የተጎዱትን መርዳት ጀመርኩ። በተለይ አዲስ ተደብድበው የሚመጡትን ማበረታታት የኔና የሰለሞን ዋነኛ ተግባር ነበር። የወታደሮች ትርፍራፊ እንደ ውሻ ወለል ላይ እየተበተነልን ለቅመን እንበላለን። እጃቸው ለተጎዳ ልጆች እናጎርሳለን። ተገርፈው የመጡት ወለሉ ላይ ዱብ ዱብ እንዲሉ እናበረታታለን። በዚያ መብራት በሌለው ጨለማ ቤት ውስጥ ታጎረን ሰነበት። አንድ ቀን ምሽት ላይ አምስት የሚሆኑ ልጆች መጡ። ይህ ሁኔታ ብዙም የተለመደ አይደለም። ብዙ ጊዜ ምሽት ላይ ለመግደል ይወስዳሉ እንጂ እስረኛ አያመጡም ነበር። አምስቱም ልጆች ክፉኛ ተቀጥቅጠዋል። ገና ክፍል ውስጥ እንዳስገቧቸው በሩ አካባቢ እንዲቀመጡና አንድም ነገር ትንፍሽ እንዳይሉ ጭራቁ ካሳሁን አስጠነቀቃቸው። ወደ እኛ ዞሮም ትንፍሽ እንዳንል አስፈራርቶን ሄደ። ልጆቹ ከበሩ ጀምረው በተርታ ግርግዳ ተደግፈው ነበር የተቀመጡት። የመጨረሻው ልጅ የተቀመጠው ከኔም ብዙም ሳይርቅ ነበር። ከየት እንደመጡ ለመጠየቅ በጣም ብጓጓም መድፈር አልቻልኩም። እርስ በርሳቸው ቀስ እያሉ ቢያወሩም እኛን ለማናገር እነሱም አልፈለጉም። በግምት 3 ሰዓት አካባቢ ሲሆን አብዛኞቻችን ባለንበት እንቅልፍ ወሰደን። በጣም ከተጎዱ ልጆች በስተቀር በተለምዶ ሁሉም እስረኛ በጊዜ እንቅልፍ ይወስደዋል። የዚያኑ ምሽት 5 ሰዓት አካባቢ ሳይሆን አይቀርም በሩ ሲከፈት ሁላችንም ነቃን። ከበሩ ውጭ የነበረውም የመብራት ብርሃን ቢገባም በቂ አልነበረም። ነፍሰ ገዳዮቹ ካሳሁን መሰለና እኔን የገረፈኝ ሌሎች ወታደሮችንና ሲቪል የለበሱ ሰዎችን አስከትለው ባትሪ ይዘው ገቡ። ሁላችንም ከተኛንበት ነቅተን ኩርምት ብለን ቁጫል። መጀመሪያ መሰለ ወደ አምስቱ ልጆች ላይ ባትሪ ካበራ በኋላ የጠፋበት ሰው ያለ ይመስል ወደ ሌሎቻችንም ላይ እያበራ ተመለከተን። ከዚያም በሩ አጠገብ ተቀምጦ የነበረውን ልጅ ስሙን ጠየቀው። ሲነግረው ከበር ውጭ ለቆሙት ገዳዮች ተቀበሉ ብሎ ልጁን አስወጣው። ከዚያ በኋላ ቀሪዎቹን ልጆች ተራ በተራ አይናቸው ላይ ባትሪውን እያበራ በተመሳሳይ ሁኔታ ስማቸውን እየጠየቀ ወረቀት ላይ ምልክት እያደረገ አስወጣቸው። በመጨረሻ ወደ ውጭ ለመውጣት አሰበና መለስ ብሎ የባትሪውን ብርሃን እኔ ፊት ላይ ለቀቀው። አይኔን በጀ ከግያ ያየሁት የመጨረሻው ልጅ የተቀመጠበት አጠገብ ስለነበር አይቶይ ነው። ውጣ አለኝ በጣም ጮሆ። እኔ ግን አልተንቀሳቀስኩም። ምናልባት ድንጋጤ ይመስለኛል። በዚያ ሌሊት ውጣ ማለት ምን ሊሆን እንደሚችል የሚጠፋው የለም። የባትሪውን ብርሃን በጄ መከለሌን ትቼ የመሰለን አይን ለማየት ሞከርኩ። ትኩር ብሎ ሲያይ እንደ መሳቅ አርጎኝ ፈገግ አልኩ። ትስቃለህ እንዴ ሲለኝ መልስ አልሰጠሁትም። አንተን እኮ ነው ምልህ፣ ውጣ እኮ ነው ምልህ። ምንም አልተንቀሳቀስኩም። ከነምጸት ፈገግታዬ አተኩሬ ማየቴን ቀጠልኩ። በል እንደ ሳክ ኖር ብሎ የቆሰለውን እግሬን ረግጦኝ ክፍሉን ለቆ ወጣ። ምንድን ነው የምታወራኝ? እውነት ሊገልህ ፈልጎ ነበር? ሊገልኝ ፈልጎ ይሁን ወይም ሊያስፈራራኝ አላውቅም። ውጣ ሲለኝም ዝም ብዬ ለምን እንደ ተቀመጥ እስከ ዛሬም አላውቅ። ለምን የግርምት ፈገግታ እንዳሳየሁትም አላውቅም። ምናልባት በድንጋጤ ደርቄም ሊሆን ይችላል። ልጆቹን ይዘው ከወጡ በኋላ የመቃብር አካባቢ ያህል ክፍሉ በዝምታ ተዋጠ። እነዚያ ከከብት ጉረኖ ለእርድ እንደሚወሰዱ በጎች እየተጎተቱ የተወሰዱ ልጆች እስከ መቼም ቢሆን ከአእምሮዬ አይጠፉም። አሁንም ይታዩኛል። በአንድ ጊዜ ከአንድ ቦታ እንደያዟቸው ገምተናል። ይዘዋቸው ከወጡ በኋላ ምንም አይነት የመኪና ድምፅም ሆነ የጥይት ጩኸት አልሰማንም። እዚያው በሽቦ አንቀው ሳይገሏቸው አይቀርም። ብዙ ቆይተን ነፍሳችን ተመለሰ። ቀስ በቀስም በእኔ ጉዳይ ላይ እስረኞች ሐሳብ መስጠት ጀመሩ። ግማሹ ሰክሮ ስለነበር ሊገልህ ፈልጎ ነበር ሲለኝ፣ ሌላው ደግሞ መግደል ከፈለገው ማን ይከለክለው ነበር? ሲያስፈራራህ ነው አሉኝ። ያባ ይመስላል እያሉ መንገድ ላይ መግደል እየተጠናወታቸው እኔን የተጠቆመብኝን ለመግደል ለምን ያመነታሉ? ውጣ ያለኝ ለማስፈራራት ቢሆንም እንኳ ሐሳቡ እንዴት መጣለት? ለነገሩ ሁሉም ጠጥተው እንደነበር አውቀናል። ጨካኝ ሰብዕና ሲደመር አልኮል ሲደመር ጠመንጃ ውጤቱ ምን ሊሆን እንደሚችል መገመት አይከብድም። ከዚያ መጨረሻህ እንዴት ሆነ? መጨረሻዬማ አልሞትኩም። አንድ ቀን ከቀኑ 5 ሰዓት አካባቢ ይመስለኛል ወደ መሰለ ቢሮ ተጠራው። የእግሬና የሰውነቴ ህመም በጣም ቀለል ቢለኝም እያነከስኩ ነበር። የቀኙ የውስጥ እግሬ ውሃ እንዳዘለ ነው። የምስማሩ ስሜት አልለቀቀኝም። የእግር ጥፍሮቼ ደማዝለው እንደ ተቆጡ ነው። ያም ሆኖ ለ3ኛ ግርፋት ራሴን አዘጋጅቼ ነበር። በእነዚያ ጥቂት ቀናት ይህ ነው የማይባል ጽናት ከኛ ልጆች ተምሬያለሁ። ለምርመራ ስጠራ ፍርሃት ቢይዘኝም ለራሴ የገባሁትን ቃል ግን አልሻርኩትም። ይበጣጠሰኛል እንጂ ጓደኞቼን ለጭራቆች አሳልፌ አልሰጥም። የምርመራ ቢሮዎቹ ኮሪደር ውስጥ እየገባን እያለ አንድ ሙሉ የወታደር ልብስ የለበሰና ጎኑ ላይ ሽጉጥ የታጠቀ ሰው ወደ ኮሪደሩ መውጫ መጣ። እየተጠገኝ ሲመጣ አይኔን ማመን አልቻልኩም። የአካባቢው ሰው ሻምበል ባሻ ነበር። ትዝ ይልሃል አይደል? ቀደም ብዬ የነገርኩህ የሰፈሬ ባሻ ነው። ሰፈር ውስጥ የኢህአፓ ጋዜጦች ሲወድቅብኝ አይቶ ዝም ብሎ ያሳለፈኝ ነው። በተደጋጋሚም መንገድ ላይ አይቶኝ አንተ ኢህአፓ አውቄብሃለሁ በሚል አስተያየት አልፎኝ ሄዷል። ዛሬም እንደገና በኢህአፓነት ተይዤ አገኘኝ። ምን አይነት ግጥምጥሞች ነው? የሚገርም ግጥምጥሞች ነበር። ባሻ ሽጉጡን ጎኑ ላይ ሸጥ አድርጎ ግርማ ሞገስ በተላበሰ ምጃ ነበር የሚራመደው። አተኩሮ አየኝ። እኔም አየሁት። ተዋወቅ ምን ሊል ነው ብዬ በማስብበት ቅጽበት ፊቱን አዝሮ ማዶ ማዶውን እያየ አልፎኝ ሄደ። አጅቦኝ ይሄድ የነበረው ወታደር የሁለታችንንም ሁኔታ አላጤነውም። በተለይ የባሻ ድንግጥ ማለትና የፊቱ መቀያየር ላላፊ አግዳሚው ሳይቀር ግልጽ ነበር። ሆኖም ልብ ብሎ ያየው የለም። ባሻ ለሁለተኛ ጊዜ ምህረት ያደርግልኝ ይሆን? በጎን ሂዶ ለመርማሪ የሀፓነቴን ይነግረው ይሆን? ምክንያቱም ባላውቅም ደመ ነፍሴን ሳዳምጠው የሚያጋልጠኝ አልመስልህ አለኝ። አልፎይ ሲሄድ አስተያየቱ አላውቅህም አታውቀኝም የሚል መሰለኝ። መሰለ ቢሮ እስክደርስ የማስበው ስለ ባሻ ነበር። አጅቦኝ ይሄድ የነበረው ወታደር ምርመራ ክፍል ውስጥ አስገብቶ ሲያስቀምጠኝ ነበር ከሐሳቤ የነቃሁት። በነገራችን ላይ ሻምበል ባሻ ደርግ ውስጥ ሰርጎ የገባ ይሃባ አልነበረም። በመጀመሪያው ቀን ያልያዘኝ ከፈለገም ያልገደለኝ አብሮ ከኖረው የቀበሌ ህዝብ ጋር ደም መቃባት ስላልፈለገ ብቻ ይመስለኛል። ይህን ማሰብ ደግሞ ጥቂት ማመዛዘን ብቻ ይበቃል። ተጠንቀቁት ተብሎ ከላይ ቢላክልንም እኔ እስከ ተያዝኩ ድረስ ይሃባ ማስጠንቀቂያ እንኳ ልኮለት አያውቅም። በአካባቢያችን ምንም የሚታወቅ አደጋ ስላልደረሰ ማለት ነው። ታስሬ ከተፈታው በኋላ እገሌን አሳስሯል እገሌን ገሏል ሲባልም አልሰማውም። ለዚህም ይመስለኛል ወያኔ ከገባ በኋላ ለብዙ ወራት የመንደራችን ሰው ሳይጠቆምበት የቀረው። ቆይቶ ግን ከሌላ አካባቢ በመጣ ጥቆማ ይመስለኛል ለእስር ተዳረገ። ከቀይ ሽብር ተከሳሾች መሃል አንዱ ሆነ። ሞት የተፈረደባቸውን የኢሃፓ አባላትና ሌሎች ሰዎችን በመረሸን እንደተከሰሰ ሰማው። ለበርካታ ዓመት ታስሮ በመጨረሻ ተፈታ። ብዙም ሳይቆይ በህመም ምክንያት አረፈ። እሺ፣ በእግዚአብሔር ወደ ርዕሳችን እንመለስ። መሰለ ምን አለህ? ገና እንደተቀመጥኩ እውነቱን እንድነግረው ለአንዴና ለመጨረሻ ጊዜ አስጠንቅቆ ጥያቄና መልስ ጀመረ። ለሶስተኛ ጊዜ ቢገርፈኝ የተቆጣው እግሬ መቆራረጥ እንደሚጀምር ገምቻለሁ። ሆኖም ለአንዴና ለመጨረሻ ጊዜ እውነቱን እንደማልነግረው ለራሴ ቃል ገብቼ ነበር። በዚያ መሰረት ጥያቄ መጠየቅ ጀመረ። እኔም ባጭሩ መልሳለሁ። ዘመቻ የማውቀው ልጅ እንደነበር፣ አዲስ አበባ በአጋጣሚ መንገድ ላይ ተገናኝተን የኢሃፓ ጋዜጣ ይሰጠኝ እንደነበር፣ ጥቂት ቆይቶ ሌላው ጓደኛው ጋር እንዳስተዋወቀኝና ከዚያ ወዲያ አግኝቼው እንደማላውቅ፣ ጓደኛውም እንዲሁ ጋዜጣ ይሰጠኝ እንደነበር፣ ከሁለት ልጆች ጋር እንዳስተዋወቀኝ፣ አድራሻቸውንም እንደማላውቅ፣ ማርክሲዝም እናጥና እንዳሉኝ፣ በሳምንት አንዴ እንደምንገናኝና የኢሃፓን ጋዜጦች እንደሚሰጡኝ፣ አንብቤ ሽንት ቤት እንደምከተው፣ የዛን ዕለትም በአጋጣሚ አግኝቼው አንብብ ብሎ እንደሰጠኝ ነገርኩት። ሌሎች ዝባዝንኬ ነገሮችም ጠይቆኝ መልስ ሰጥቼዋለሁ። ሁሉንም የነገርኩት ቀድሜ አስቤ ሳይሆን እዛው እየፈጠርኩ ነበር። የነገርኩትን ሁሉ ቃል በቃል በሚመስል መልኩ ጽፎ ከጨረሰ በኋላ በማግስቱ ይመስለኛል አስፈረመኝ። መፈረም ማለት ከሞት ባያድንም ለጊዜውም ቢሆን ከግርፊያ መገላገል ነው። ለምርመራ አይጠሩህም። ባጭሩ ተገላግለሃል። ግን ጠቁሞ ያሳሰረህን ሰው አላወቅከውም? እስካሁን ድረስ ማን እንዳሳሰረኝ አላውቅም። ጥርጣሬ ቢኖረኝም ማረጋገጫ የለኝም። ይልቅ ሚሊዮን ስለሚባል ልጅ ልንገርህ። ደርግ እስር ቤት በገባው በማግስቱ ይመስለኛል ሰለሞንን ማን እንዳስያዘው ጠየቅኩት። እንደማያውቅ ነገረኝ። በጨዋታ ጨዋታ በቅርቡ ልጆችን እያስያዘ ነው ስለሚባለው ስለ ሚሊዮን አነሳን። በአጋጣሚ ሚሊዮንን ሁለታችንም እናውቀዋለን። ለሰለሞን የሰፈሩ ልጅ ነው። እኔ ደግሞ የማውቀው ከዘመቻ በፊት እኛ ሰፈር በነበረው መሰረተ ክርስቶስ የፕሮቴስታንቶች ጸሎት ቤት ሲመጣ ነው። ሚሊዮን የእውነት አማኝ ይሁን አይሁን መለየት ያስቸግራል። ወንድሙ በአዲስ አበባ የታወቀ ዘማሪና ሰባኪ ነበር። በሱ ተጽዕኖ ይሁን በራሱ ተነሳሽነት ወደ ጸሎት ቤት አልፎ አልፎ ይመጣ ነበር። ያኔ ጸሎት ቤቱ ፊት ለፊት በነበረችው የከድር ሱቅ ደጃፍ ከሰፈር ጓደኞቼ ጋር ሆነን ድድ እናሰጣ ነበር። በዚህ ጊዜ አብዮቱ የተፋፋመበት ወቅት ስለነበር የሚበተኑ ወረቀቶችን መቀባበላችን ትዝ ይለኛል። ከዚያ ውጭ ግን ከሚሊዮን ጋር ምንም ግንኙነት አልነበረኝም። ቆይቶም ወደ ጸሎት ቤቱ መምጣት ስላቆመ እኔም ሰፈር ውስጥ መዋል ስለተው በስርዓት ሳንገናኝ አንድ ሁለት ዓመት ቆይተናል። የተወሰኑ ቀናት ግን መንገድ ላይ መገናኘታችን ትዝ ይለኛል። ከመታሰሬ ከአንድ ሁለት ወር በፊት ሚሊዮን የሚባል ልጅ የደርግ ተቋሚ ሆኖ የተወሰኑ ልጆችን ማሳሰሩን በድርጅታችን በኩል ሰማው። አባላት ሰውየው የበለጠ አደጋ ከማስከተሉ በፊት እርምጃ እንዲወሰድበት መወትወት ጀመሩ። አካባቢው የኔው ሪጅን ስለነበር ሚሊዮን ማን ነው ብዬ ስጠያይቅ እኔም ማውቀው የድሬው ሚሊዮን ሆኖ አገኘሁት። በወቅቱ ወደ ዋናው ፓርቲ መዋቅር ተዛውሬ ስለነበር የወጣት ክንፍ አካባቢ ብሰራም ዝርዝሩን ሳላውቅ ነበር የታሰርኩት። ከሰለሞን ጋር ስለ ሚሊዮን ስናነሳ እሱ ይሆን እንዴ ተቆመብኝ የሚል ሐሳብ መጣብኝ። ግን እንዴት? ለምን? የሚያውቀኝ ከሁለት ዓመት በፊት ማንም ወጣት እንደሚያደርገው ማን እንደሚበትናቸው የማይታወቁ የህቡ ወረቀቶችን ተቀያይረናል። ከዚያ ውጭ ምንም አላደረግን። ቁጭ ብለን እንኳ አውርተን አናውቅም እያልኩ አሰብኩ። ሰለሞን ራሱ ማን እንዳሳሰረው እርግጠኛ አልነበረም። ያም ሆኖ ሚሊዮን አሁን ቁጥራቸው የዘነጋውት ሌሎች አባላትንም እንዳሳሰረ የሰማነውን አወራን። ያወራነው የሰማነውን እንጂ ያረጋገጥነውን አልነበረም። ወሬያችን ለኔ አንድ ነገር ጠቅሞኛል። ሚሊዮን አስያዛቸው የሚባሉት ሰዎች የኛ አባላት መሆናቸውን አረጋግጦ ሳይሆን ሊሆኑ ይችላሉ ብሎ የሚጠረጥራቸውን ነበር። ስለዚህ እኔንም በዚያው ስሌት አስይዞኝ ይሆን ብዬ ራሴን ጠየቅሁ። ከዚህ በመነሳትም ሌላ ምት ደሞ አሰብኩ። ሚሊዮን ያስያዘኝ ከሆነ መርማሪዎቼ ስለ እኔ ኢሕአፓነት ሙሉ በሙሉ ማረጋገጫ የላቸውም። ሲይዙኝ ወዲያው ያልፈተሹኝም ለዚያ ሊሆን ይችላል። ነገሩ ሁሉ ግምት ብቻ ስለሆነብኝ ግምቴን ተውኩና አርፌ ታሰርኩ። እውነቱን ለመናገር እስከ ዛሬ ድረስ ያን ቀን ማን እንዳስያዘኝ አላውቅም። የሚሊዮንን መጨረሻ የሰማሁት ከእስር ቤት ከወጣው በኋላ ነው። ሚሊዮን ትልቅ ስህተት ሰራ። ልጆች ስለማሳሰሩ የተወራው ሁሉ እውነት ነበር። ያ ተጫዋችና ኮሚክ የሚባል ተግባቢ ሰው ለጓደኝነት የሚመረጥ ልጅ በልቡ ሰይጣን ገባ። ምንም ጉዳት ያላደረሱበትን ወጣቶች ኢሕአፓ ሳይሆኑ አይቀሩም እያለ በመጠቆም ስራ ላይ ተሰማራ። ብዙም ሳይቆይ ኢሕአፓ ልጆች አገኙት አሉ። ለጋር መብራቱ ጋር ቪክትሪ ቡና ቤት ፊት ለፊት ገደሉት። በስመ አብ ወወልድ ወመንፈስ ቅዱስ። በል በል ወደ ዋናው ታሪክ ግባ፣ ሁለተኛ በመሃል እየገባው አላቋረጥህም። ሌላ የማወራልህ የደርግ እስር ቤት ታሪክ የለም፣ ይበቃሃል። በፈረምኩ በማግስቱ ይመስለኛል ወደ 10 የምንሆን እስረኞች በሽፍን መኪና አሳፍረው ወደ ማዕከላዊ እስር ቤት ወሰዱን። የዕለቱን ትረካ ጨረስ። ይህን ልብ ወለድ የሚመስል እውነተኛ ታሪክ ለመስማት የመጀመሪያው ሰው በመሆኔ ደስ ቢለኝም ታሪኩ የሰቆቃ ስለሆነ ደስታዬ ሙሉ አልነበረም። ይህ የጓደኛዬ የትንሣኤ የክፉ ዘመን ታሪክ ማብቂያ ይኖረው ይሆን? አይመስለኝም። ገና ዜናው ተነግሮ ያላለቀው የማዕከላዊ እስር ቤት ጉድ እንደሚኖር አልተጠራጠርኩም። ይህን እያሰብኩ ከትንሣኤ ጋር ተያይዘን ወጣን። እንደ ቀድሞ እየተሳሳቅን ሳይሆን ከመቆራረፍ ባልተናነሰ ዝምታ። በመጨረሻም ከ15 ቀን በኋላ ተቀጣጥረን ተለያየን። ምዕራፍ 13 ያምሳለቃው ግቢ ስለ ማዕከላዊ እስር ቤት ገጠመኙ ሊያወራኝ የተቀጣጠረ ነው። ትንሳኤ ቤት ነው። የተለመደውን ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ እሱ ያምሳለቃ ግቢ የሚለውን የማዕከላዊውን በር አስከፈትኩት። ከዚያ የሰቆቃና የገሃነም የደርግ ጽህፈት ቤት በሽፍን መኪና ጭነው ማዕከላዊ አራገፉን። ማዕከላዊ በአሁን ሰዓትም ማዕከላዊ ነው። የት እንደሆነ ታውቀው የለ? ከሰሜን ሆቴል ዝቅ ብሎ ከፒያሳው የጊዮርጊስ ቤተ ክርስቲያን ከፍ ብሎ የሚገኝ የማሰቃያ ተቋም። ያን ጊዜ ሶስተኛ ፖሊስ ጣቢያና የልዩ ወንጀል ምርመራም ተብሎ ይታወቃል። ግቢው ውስጥ ገብተን ከመኪናው ላይ ስንወርድ ነው የት እንደመጡን የተረዳ ነው። ሁላችንም ከእስር ቤት ወደ እስር ቤት የተዘዋወርን ሳንሆን ከጦር ሜዳ ወይም ካንድ ያደጋ ስፍራ ወደ ሆስፒታል የተላክን ነበር የምንመስለው። ሁሉም ያነክሳል። የተወሰኑ ልጆች ፊታቸው አባብቷል። እኔ ደግሞ ሶስት ቦታ አግሬሰር እጅ ላይና ጆሮዬ ላይ የነበረውን ቁስሌን ይዤ ነው የገባሁት። ጠመንጃ እንደተደገነብን የቢሮውን ግድግዳ ተደግፈን ቆየን። ከዚያም በወረቀት የተደገፈ የእስረኞች ርክክብ ተፈጽሞ ያመጡን ወታደሮች ተመለሱ። ብዙ ሳይቆይ አንድ አጭርና ክብ ፊት ያለው የሲቪል ልብስ የለበሰ ሰው ከኋላው አንድ ወታደር አስከትሎ መጣና ከፊታችን ተደነቀረ። አንድ ባንድ በጥሞና ተመለከተን። ሁኔታው ባሪያ ለመግዛት የሚፈልግ ፈንጋይ ነበር የሚመስለው። ከኛ ላይ አይኑን ሳይነቅ ከመሬት ተነስቶ በሙሉ የሀባዎች ናቸው አለ። በርግጠኝነት በሚመስል መልኩ ለማን እንደሚናገር ግልጽ አልነበረም። ለማንኛውም አብሮት የነበረው ወታደር አንገቱን በመነቅነቅ አረጋገጠ። በሆዱ ልክ ነው ጌታዬ ያለ ይመስላል። ያባ ያልሆነ አለ አለ። የማሾፍ አይነት ጥያቄ ነበር። ትንሽ አመነታውና እጄን ቀስ አድርጌ ያወጣው። እኔን ተከትለው ሁለት ልጆች ይመስሉኛል በእጃቸው ምልክት አሳዩ። ይኸው ክብ ፊት ሰው በዚያ ትንንሽ አይኖቹ መንጥሮ ይሁን አበጥሮ እንደገና ተመለከተን። በምጸት አይነትም ፈገግ አለ። ደህና አርገው አልመረመሯችሁም ማለት ነው። ሁልሽም ያባ ነሽ። ያባን በቁመናው ነው የምንለየው። እውነቱን ተናግሮ መንግስትን ይቅርታ መጠየቅ ብልህነት ነው። ከዚህ ሳትወጡ ከተጠቆመባችሁ ያኔ እናንተን አያርገኝ። እጅ ያወጣነውን ሶስታችንን ተራ በተራ እያየ ነበር። የማዕከላዊ ኃላፊ ነበር እንዴ ሰውየው? አይደለም። እጅግ በጣም የሚፈራና ዝናው በከተማው ሁሉ የሚታወቅ የማዕከላዊ ቁጥር አንድ መርማሪ ሃምሳ አለቃ ተሾመ ባዩ ነበር። ዲስኩሩ በማስጠንቀቂያና በማስፈራሪያ የተሞላ ነበር። የተናገረውን ሁሉ ረስቼዋለሁ። ሲያሻው ንግግሩን እያቆመ ፊታችንን በጥንቃቄ አተኩሮ ያየናል። የሚፈልገውን ተናግሮ ፊታችንንም በደንብ አጥንቶ ከጨረሰ በኋላ ወደ እስር ቤት አስገባልኝ በማለት አብሮት ለነበረው ወታደር ትዕዛዝ ሰጥቶ ጥሎን ሄደ። ተራ ጥያቄዎች ማለትም ስም፣ እድሜ፣ አድራሻ፣ ስራ፣ የታሰርንበትን ቀን ወዘተ እየተጠየቀ ተመዘገበ። ወዲያው ተሰልፈን እያነካስ ወደ እስር ቤቱ አመራል። የእስረኞች ዋናው ካቦ ግማሽ መንገድ መጥቶ ተረከበል። ወደዚያ ጉደኛ ባለ ኮሪደር እስር ቤት የገባ ነው ከቀኑ 6 ሰዓት አካባቢ ነበር። በግራና በቀኝ ባሉት መደዳ ክፍሎች በራፍ ላይ ከዳር እስከ ዳር እስረኞች ኩርምት ብለው ተቀምጠዋል። እኛ ስንደርስ ሁሉም አይኑን ተከለብን። ካቦው ተራ በተራ ወደ ተለያዩ ክፍሎች ይደለድለን ጀመር። የኔ ተራ ሲደርስ 3 ቁጥር ተረከብ አለ። በበሩ ላይ የነበረ አንድ ወጣት ና እዚህ ነው እያለ ሲጠራኝ እያነከስኩ ወደ እሱ አመራው። አየር ለመቀበል ደፍ ላይ የተቀመጡ ልጆች በሙሉ እግራቸው የቆሰለ ነበር። ግቢው የጦር ሜዳ ቁስለኞች ማገገሚያ ማዕከል ይመስላል። 3 ቁጥር ስገባ ባዶ ይሆናል ብዬ ነበር። ክፍሉ በሰው ተጨናንቆ ሳየው ክፉኛ ደነገጥኩ። ልክ እንደገባው ሁሉም እስረኛ ለኔ ቦታ ለመስጠት ተነቃነቀ። ወደ 40 በሚሆኑ ልጆች የተጣበበ ክፍል ቢሆንም ጥግ ላይ ቦታ ተለቀቀልኝ። እስረኛው የተቀመጠው በወለሉ ላይና በክፍሉ ዙሪያ በተጠቀለሉት ፍራሾች ላይ ነው። ከብዙ ቀናት በኋላ ለመጀመሪያ ጊዜ የሚመች ቦታ ላይ ተቀመጥኩ። ግድግዳውን ተደግፌ በኃይል ተነፈስኩ። በረጅሙ እፎይ አልኩ። እግሬን አንድ እስረኛ ጭን ላይ እንድዘረጋ አደረጉኝ። ብዙም አልተደረደርኩ። የማውቀው ሰው ይኖራል በሚል ሁሉንም እስረኛ አንድ ባንድ ተመለከትኩ። ማንም የለም። የበርካታ እስረኞች እግር ቆሳስሏል። የራሴን ሳየው አፈርኩ። እኔ ማያቸው ያህል ባይሆንም ሁሉም እስረኞች ሰርቅ እያደረጉ ያዩኛል። አጠገቤ የነበረው ልጅ ድምፁን ዝግ አርጎ ከየት እንደመጣው ጠየቀኝ። ከደርግ ጽህፈት ቤት መሆኑን ባጭሩ ነገርኩት። የምሳ ሰዓት ስለነበር የቤተሰብ ምግብ እየገባ ነው። መጀመሪያ ከመጣው ምግብ ላይ ተቀንሶ በሳህን ክዳን ለብቻዬ ተሰጠኝ። ከብዙ ቀናት በኋላ እንደ ሰው በላሁ። አቤት እንደ ጣፈጠኝ! የከረፋውን ገላዬን እንድታጠብም ተደረገ። ገላ መታጠብ እንደዚያ ያስደሰተኝ ቀን አልነበረም፣ ወደፊትም የሚኖር አይመስለኝም። ከምሳ በኋላ ጥግ ላይ ቦታ ተለቆልኝ ለጥ ብዬ ተኛሁ። ስነቃ የሕክምና ኮሚቴ አባላት የውስጥ እግሬን እብጠት ለማጥፋት ስፖርት እንድሰራ ነገሩኝ። ዱብ ዱብ፣ ህመሙን አልቻልኩትም። ስለዚህ ትንሽ ሞክሬ እምቢ ስላልኳቸው ተውኝ። በማግስቱ ጧትም እንዲሁ ጎተጎቱኝ። እኔ ግን እግሬ መሬት አይንካ አልኩ። ሆኖም በሁለተኛው ቀን የእስር ጓደኞቼ ሊለቁኝ አልቻሉም። በተለይ ካሳዬ ዋና ስራው ይኸው ነበር። ከእኔ በላይ በጣም እግራቸው የተጎዳ ልጆች ጥርሳቸውን ነክሰው ሲዘሉ እኔ የእነሱን ግማሽ ያህል ጊዜ እንኳ መዝለል አልችልም ነበር። ካሳዬ አይዞህ እያለ ሲሻው ደግሞ እግሬን ከላይ እየረገጠ እየሰደበኝና እያሾፈብኝ መከራዬን ሲያሳየኝ ከረመ። ምናልባት ያ እርጉም ገራፊ የሾለ ምስማር ላይ ስለረገጠኝ ይመስለኛል ህመሙ ቶሎ ያልተወኝ። መሬት ስረግጥ የሚሰማኝ የውስጥ እግሬን አጥንት ነበር። እስካሁን ድረስ እግሬ ስር ያለው ጠባሳ የዚያ ውጤት ሳይሆን አይቀርም። እኔ የተገረፍኩት ከአብዛኞች እስረኞች ያንሳል። ውሃ የቋጠረውም የውስጥ እግሬ በአንጻራዊነት መጠነኛ ነው። ያም ሆኖ ቁስሉ ቶሎ አልዳንም። ቀኝ እግሬ እድለ ቢስ ነው። የስድስተኛ ክፍል ተማሪ እያለሁ በተማሪዎች ረብሻ በአውቶቡስ ሰበራ ላይ የቀኝ ቅልጥሜ ላይ ነው የተመታሁት። ቀጥሎም በ1969 የሰራተኞች ቀን ሰላማዊ ሰልፍ ላይ በጥይት ታፋዬ ላይ የተመታሁት እዚሁ ቀኝ እግሬ ላይ ነው። ይህ አልበቃ ብሎ የደርግ ጽህፈት ቤት ገራፊ ለይቶ የቀጠቀጠኝ ያንኑ ቀኝ እግሬን ነበር። የመሰናበቻም ብሎ የሾለ ምስማር ላይ ያስቆመኝ እዚሁ ቀኝ እግሬ ላይ ነው። ያልታደለ እግር። Thank you.
Thank you.